እንደምን ሰነበታችሁ የክርስቲያን ህይወት መራግብር ተከታታዮቻችን። ባለፉት ተከታታይ ሳምንታት ቅዱስ ቁርባን የተመለከቱ የተለያዩ ዝግጅቶችን አስደምጠናችሁ እንደነበረ ይታወሳል። በዛሬው ዕለት በሚኖረን መራግብር ደግሞ በስርዓተ ቅዳሴ ውስጥ ከሚታወጁት አዋጆች መካከል ንጹህ የሆነ ከስጋው ከደሙ ይቀበል ያልሆነ ግን አይቀበል ለሰይጣንና ለመለክተኞች በተዘጋጀ በዘላለም እሳት እንዳይቃጠል የሚለው አዋጅ ምን አይነት አንድምታ እንዳለው አንድ የቤተክርስቲያን አባት አነጋግረን የሰጡን ምላሽ እንደሚከተለው አሰናድተናል። ከዝግጅታችን ጋር አብራችሁን ቆዩ። ተጠርቶ ስራት ያስተምራችሁ ከሁሉ ለይቶ ይህን ያዲስ ኪዳን የፍቅር ስጦታ ታላቅ ሰንሰለት ነው እጅግ የበረታ። በስርዓተ ቅዳሴ ውስጥ የተለያዩ አዋጆች እንደሚታወጁ ይታወቃል። ከነዚህ አዋጆች መካከል ቅዱስ ቁርባንን አስመልክቶ ከሚታወጁት አዋጆች ውስጥ ንጹህ የሆነ ከስጋው ከደሙ ይቀበል ንጹህ ያልሆነ ግን አይቀበል ለሰይጣንና ለመለክተኞቹ በተዘጋጀ በዘላለም እሳት እንዳይቃጠል የሚል አዋጅ እንዳለ ይታወቃል። እንግዲህ ቅዱስ ቁርባንን አስመልክቶ ያነጋገርናቸው የተለያዩ ሰዎች ከሰጡን ምላሽ መረዳት እንደቻልነው ይህን አዋጅ በመስማት ብቻ ከስጋውና ከደሙ ወይም ደግሞ ከቅዱስ ቁርባን የሚርቁ ሰዎች እንዳሉ ለመረዳት ችለናል። በእርግጥ ይህ አዋጅ ያለው አንድምታ ምን ይሆን? እስኪ በእንጦጦ መንበረ ንግስት ቅድስት ቁስቋም ቤተ ክርስቲያን የስብከተ ወንጌል ኃላፊ የሆኑት አባ ጌዲዮን ብርሃኔ ይህን ርዕስ አስመልክቶ ላነሳንላቸው ጥያቄ የሰጠኑን ምላሽ እንደሚከተለው አብረን እንከታተል።
አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 እስከ 20 ባለውና እንዲሁም ምዕራፍ 11 ከቁጥር 27 እስከ 30 ባለው ላይ ይህንኑ የሚመለከት ኃይለ ቃል እናገኛለን። ስለዚህ ይሄ ምን ማለት ነው? አንድ ሰው ቂም እንኳን ይዞ ወደ ቤተ ክርስቲያን መሄድ መጸለይ እንደማይገባ ክርስቶስ ባስተማረበት የማቴዎስ ወንጌል ምዕራፍ 5 ከቁጥር 22 አካባቢ ያለውን ስንመረምር ከዚሁ የሚለይ አዋጅ አለ። ስለዚህ ንጹህ ያልሆነ ብሎ ሲል በልቦናው ቂምን ያለበት ዝሙት ያለበት ቢኖር አይቅረብ ነው። ይዘረዝራቸዋል እዛው። ዝሙትና በትዳር የሚደረጉ ሩካቤዎች የተለያዩ ናቸው። ዝሙት ኃጢአት ነው። ምናልባት ዝሙት በተለያየ መልኩም ሊፈታ ይችላል። ጣዖት ማምለክም ዝሙት ሊሆን ይችላል። ገንዘብን ከልክ ተመኝቶ ደግሞ የተለያዩ ኃጢአትን መስራት ዝሙት ሊሆን ይችላል። ከተራክቦ ውጪ ማለት ነው። እና እነዚህን የያዘ ቂምን፣ በቀልን፣ ዝሙትን እነዚህ የሚያደርግ ሰዎች ስለዚህ ንጹህ ያልሆነ ብሎ ሲል እነዚያን የሚያደርግ ነው። ቀጥሎ በሚዘረዘረው ንባብ ላይ እነዚያን የሚያደርግ ደግሞ በመጀመሪያ መተው አለበት። ምክንያቱም ከክርስቶስ ህብረት ስለሚለዩት ማለት እነዛ ነገሮች። ወደ ክርስቶስ ለመምጣት ደግሞ ምንድን ነው? በዕብራውያን መልእክት ላይም አንድ ኃይለ ቃል አለ። ከክርስቶስ የተወለደ እርሱ ኃጢአትን አያደርግም ነው። እኛ ከክርስቶስ ከተወለድን የመወለዳችን ማረጋገጫው ከኃጢአት መለየት ነው። ስለዚህ እነዛ የተዘረዘሩት ኃጢአቶች ንጹህ ካልሆነ ተብለው የተገለጹት እነዛን ከነዛ ኃጢአቶች መለየት ያልቻለ ነው። በመጀመሪያ መለየት መቻል አለበት። ካልቻለ ሁለት ነገር ወዶ ለእግዚአብሔርና ለሰይጣን፣ ለእግዚአብሔርና ለገንዘብ እኩል መገዛት አይቻልም። አንዱን መውደድ ነው። በክርስትና ውስጥ ደግሞ ለሚገጥሙት መውደቆች ንስሐ መግባት ነው። እንደዚህ በሁለት መልኩ እናጠቃልላቸው።
ጥሩ። አሁንም እዚህ ጋር አንድ በደንብ ሰፋ አድርገው እንዲነግሩኝ የምፈልገው ነገር አሁን ይሄ አዋጅ ብዙ ሰዎች ይጨነቁበታል፣ በዚህ አዋጅ ማለት ነው። ለምን? በቃ ንጹህ የሆነ ይቀበል ስለሚል የግዴታ ንጹህ መሆን አለብን የሚል አንድምታ እንዲኖር ያስደርጋል። እና ይሄ ከሆነ ደግሞ አሁን ንጹህ የሆነ ሲባል በእርግጥ አሁን ንጹህ መሆን ይቻላል ወይ? ሰው ሆኖ ንጹህ መሆን ይቻላል ወይ?
ሁለት ጥያቄዎች ናቸው። የሰው ልጅ ንጹህ መሆን ይችላል ወይ ነው አንደኛው አዋጁ ላይ ያለው ጥያቄ ማለት ነው። በሁለተኛ ደግሞ የሰው ልጅ ንጹህ ከሆነ ስጋና ደግሞ ጠቀሜታው ምንድን ነው ነው። የቅድሙን ጥቅስ እስኪ እንደ መነሻ እናድርገው። ይሄ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 እስከ 32 ያለውን ስለዚህ ላይ ሳይገባው ይህንን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እዳ አለበት ነው። ሳይገባው ነው። ሳይገባው ብሎ ማለት የመጀመሪያው ነገር አለመገባት ምንድን ነው ነው። ሳይገባው ብሎ የሚለው አንደኛ ሳያምን ነው። መጀመሪያ ሳይጠመቅ፣ ቀጥሎ ሳያምን፣ አሊያም ሳያምን ሳይጠመቅ፣ እነዚህ ሁለቱ ላይ የሚያጠነጥን ነገር ነው። በመጀመሪያ ደረጃ የሚቀበለው ስጋና ደም ይህ የክርስቶስ ስጋ ነው፣ ይህ የክርስቶስ ደም ነው ብሎ ማመን ሳይችል ቢቀበል ሳይገባው ምን ይሄን ነው። በሁለተኛ ደረጃ ደግሞ የሚያየው ነገር አካላዊው ነገር በማይታይ በረቂቅ ምስጢር መለወጡን ሳያምን እዚህ ጋር ምስጢረ ቁርባን እንላለን። ምስጢር ብለን የምንለው መሸፋፈኑን አይደለም። ምን ሸፍነው አክብረን የምንይዘው አንደኛ ክብር ከመሆኑ የተነሳ፣ ሁለተኛ በስነ ስቅለት ሰዓት እንኳን ፀሐይ የጌታዬን እርቃን አላሳየም ስትል ለሶስት ሰዓት ጨለማ ሆና ነበረ። እና ያንን ምሳሌ ቅድስት ቤተክርስቲያን የረቀቀ መንፈሳዊ ሀብትና ትውፊት ያላት እንደመሆኗ መጠን ያንን ነው የምትተገብር ያለች። ምስጢር ያሰኘው ግን መሸፋፈኑ አሊያም እንደዚህ ማድረገው አይደለም። በምናየው አካላዊ ነገር የማናየውን መንፈሳዊ ነገር መቀበላችን፣ ከማናየው መንፈሳዊ ህብረት ጋር መተባበራችን ምስጢር የሚያሰኘው ያን። ይህንን ማመን ሳይችል አንድ ሰው ሳይገባው ብሎ የሚለው እነዚህ ሁለቱን ነገሮች ሳያውቅ ማለት ነው። አንደኛ እምነቱ ሳይኖረው፣ ሁለተኛው የገለጽኳቸው ነገሮች ሳይኖሩ ሳይገባው የሚለው ይህንን ነው። ንጹህ የሚለው ቅድም እንዳልኩት ወደዛ ነገር ስንቀርብ በመጀመሪያ በጥምቀት ልጅነት ነው የምንቀርበው። ከቀረብን በኋላ ይሄ ንጹህ የሚለው ነገር ምንድን ነው? በመጽሐፍ ቅዱስ ቅድም በማቴዎስ ወንጌል ያነበብ ነው ቂም መያዝ፣ ዝሙት የመሳሰሉትን ነገሮች እነዚህን መተው መራቅ ሳይችል ነው። ዳግመኛ በባርነት ቀንበር አትያዙ ነው አለ እንዴ? ክርስቶስ አርነት አውጥቶናል። ካወጣን በኋላ ግን ዘላለም እንደውም እዚህ ጋር ምን የምናስታውሰው ነገር አለ? አንዴ ሞቶልኛል፣ አንዴ ጾሞልኛል፣ እንዲህ የሚባሉ ነገሮች አሉ። አንዴ ለእኛ ሞቶልናል። እኛ ግን የምንሰራቸው ስራዎች ከዛ ከሞቱ ከዛ ከጥምቀቱ ከእርሱ ጋር ካልተባበርን በሞቱ ከእሱ ጋር ካልተባበርን ከእሱ ጋር በትንሳኤው መነሳት ስለማንችል ነው። መተባበር ማለት ምን ማለት ነው ጥያቄው እዚህ ጋር። ከክርስቶስ የተወለደ እርሱ ኃጢአትን አያደርግም አለን እንዴ? እና የኃጢአት ባሪያ አለመሆን ዳግመኛ በባርነት ቀንበር አትያዙ ነው ሐዋርያው ጳውሎስም ያለው። እና የኃጢአት ባሪያ አለመሆን ከአዋጁ ጋር የተያያዘ ትርጉም ነው ያለው። የስጋው ደግሞ ጠቀሜታ ምንድን ነው ነው የመጨረሻው ጥያቄ። ይህ ስጋ ይህ ደም ዘንተ ስጋ ወደም ዘይከው ለስርየተ ኃጢአት ነው፣ ኃጢአትን ለማስተስረይ ይሰጣል። ያ ስጋና ደም ኃጢአትን ማስተስረያ ነው። ኃጢአትን ማስተስረያ ነው ብለን ስንል ቅድም በአንድ ምሳሌ ልገልጸው ሞክሬያለሁ። በንስሐ የለዘበ ሰውነት በስጋው ደሙ አማካኝነት ፍጹም ድህነትን ያገኛል ነው። ሁለቱ የማይለያዩ ነገሮች ናቸው። ወደ እኔ ቅረቡ ነው፣ እኔ ቀንበሬም ልዝብ ነው፣ ንስሐ ግቡ ነው የአዲስ ኪዳን መልእክት። እና በንስሐ ወደ ስጋው ደግሞ በንስሐ ወደዛ ድህነት እንገባለን። ምክንያቱም የምንተባበረው ከመለኮት ጋር ነው። ያ ስጋ መለኮት የተዋህደው ስጋ ነው። ያ ስጋ እኛን ለማንጻት የሚፈተት ስጋ ነው። የእኛን ኃጢአት ለማስተስረይ የሚፈተት ስጋ ነው። እኛ ግን ለዚህ የምንበቃ ሆነን መገኘት አለብን። የምንገኘው ደግሞ የምናልፋቸው ደረጃዎች ምንድን ናቸው? ንስሐ መግባት ነው። በአጠቃላይ እንግዲህ መጽሐፍ ቅዱስ እንደሚነግረን ያለ ስጋው ደግሞ ህይወት የለም። ስጋዬን የበላ ደሜን የጠጣ ለዘላለም ይኖራል ነው። ዘላለማዊ ህይወት የሚገኘው በስጋው ደሙ ነው። ያለ ስጋው ደሙ ክርስትና የለም። እና እንደው ግማሽ ተላጭቶ ግማሽ ጎፈሬ ይባላል። ስመ ክርስትና ይዘን በልምድ የምንጓዝበት ሰዓት ይብቃ። አውቀን አምነን ከክርስቶስ ጋር ልንኖር ይገባል። ከክርስቶስ ጋር ስንኖር ደግሞ ህይወታችን ማረጋገጫው ስጋው ደሙ ነው። እና ስጋው ደሙ ተቀብለን ርስቱን መንግስቱ እንድንወርስ ቅዱስ ፈቃዱ ይሆነልን። ስራት ያስተምራችሁ ከሁሉ ለይቶ ይህን የአዲስ ኪዳን የፍቅር ስጦታ ታላቅ ሰንሰለት ነው እጅግ ብርታ።
እንግዲህ ውድ አድማጮቻችን ለዛሬ ያሰናደነውን ዝግጅት በዚሁ ፈጽመናል። በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ድረስ መልካሙን ሁሉ እየተመኘንላችሁ እዚህ ላይ እንሰናበታችኋለን። ሰላም።